ክርስቲያኖች አምልኮታቸውን ወደ ፈጣሪያቸው የሚገልጡበት ቦታ ሲያስፈልጋቸው በነጻ ይሰጣቸዋል። ያለ አግባብ የተነጠቀ ቅርስና ንብረት ቢኖራቸው ለማስመለስ መብት አላቸው። እንደምሰነበታችሁ ከላይ በመግቢያችን ላይ በቁንጽል ያሰማናችሁ ሐሳብ ሮማዊ ንጉስ ቆስጠንጢኖስ ለክርስትና ሃይማኖት ካበረከታቸው ወርቃማ ትርፋቶች መካከል ይህ አንደኛው ነው። ንጉስ ቆስጠንጢኖስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓት መሰረት ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ 9 አበይትና 9 ንዑሳን መታሰቢያ በዓላት አሉ። ከነዚህም በዓላት አንዱ መጋቢት 10 ቀን የምናከብረው የመጋቢት መስቀል ሲሆን ይህ በዓል ከመድኃኒታችን ከኢየሱስ ክርስቶስ ንዑሳን በዓላት መካከል የሚመደብ ነው። በአንዳንድ የሀገራችን ሰዎች ዘንድ ንግስት እሌኒ ግማደ መስቀሉን ለማግኘት ኪሪያኮስ በነገራት መሰረት ታላቁን ተራራ በመስከረም ወር ማስቆፈር ጀምራ መስቀሉም በመጋቢት 10 ቀን ተቆፍሮቷል ተብሎ በከፍተኛ ሁኔታ ይታመናል። ለዛሬ ይህንን ታላቅ ተግባር ከፈጸሙት ሰዎች መካከል የንጉስ ቆስጠንጢኖስን ታሪክ እንመለከታለን። አብራችሁን ቆዩ።
አልቋልና ከምድርም ፍቅር ጠፍቷልና እንደ ቸርነት አድነን በደላችን።
ታላቁ ቆስጠንጢኖስ በናይሳን ከአባቱ ኮንስታንቲኒዮስ ከእናቱ ሊኒ በ258 ዓመተ ምህረት ተወለደ። አባቱ አረማዊ እናቱ ክርስቲያናዊት ስትሆን ቆስጠንጢኖስ ትውልዱና ነገዱ ሮማዊ ነው። በሕፃንነት ወራት በዚያ ዘመን በነበረው ወግና ስርዓት መሰረት በሮም የምስራቁ ክፍል በዲዮቅልጥያኖስና በጋለሪዮስ ቤተ መንግስት ውስጥ ጋሻ ጃግሬ ሆኖ የጊዜውን ሙያ ፈረስ ግልቢያ፣ ውሃዋና፣ ጦር አውራወር፣ ጋሻ መካከት ተማረ። ከዚህም በኋላ በ18 ዓመቱ ሐምሌ 25 ቀን በ306 ዓመተ ምህረት በሮም ምዕራብ ክፍል ነገሰ። አንድ ቀን ታላቁ ቆስጠንጢኖስ ከማክሲን ዲዮስ ጋር በነበረው ግጭት ጦርነት ዘምቶ በጉዞ ላይ እንዳለ በዚህ ድል ታደርጋለህ የሚል በመስቀለኛ ቅርጽ የተጻፈ ጽሑፍ በጠፈረ ሰማይ አየም። በዚህም እየተመራ ሄዶ ጦርነቱን በድል አጠናቀቀ። ቆስጠንጢኖስ ከእናቱ ባገኘው አንዳንድ ትምህርት መሰረት ለክርስትና ትምህርት እንግዳ ባይሆንም ወደ ጦር ሜዳ ሲሄድ ያየው የመስቀል ቅርጽ ተአምር ስላስገኘለትም ድል ስለ ክርስትና እንዲመራመርና ክርስቲያኖችን እንዲወድ አደረገው። በሰራዊቱም በፈረሱም አንገትና በጋሻው እምብርት መስቀላዊ ቅርጽ እንዲደረግ አወጀ። ከዚህም ጊዜ ጀምሮ ሰራዊቱ የሚለይበት ምልክት መስቀል ሆነ። ንጉስ ቆስጠንጢኖስ ክርስቲያኖችን በተመለከተ ከንጉስ ሊኪኒስ ጋር ሚላኖ በምትባል ቦታ ውል ተፈራረመ። ውሉም እንደሚከተለው ይቀርባል።
እግዚአብሔር ፈቃድ የሚመጣ
በታላቁ የሮም ግዛት የሚገኙ ክርስቲያኖች እንደ ማንኛውም ሃይማኖት ተከታዮች ሃይማኖታቸው በሚያዘው ቀኖናና ሕግ አምልኮታቸውን ለመግለጽ ይችላሉ። ባለፉት ዘመናት ይሰራበት የነበረው ክርስቲያኖችን የሚቃወምና የሚያወግዝ ሕግ ከዛሬ ጀምሮ የተሻረ ነው። ክርስቲያኖች አምልኮታቸውን ወደ ፈጣሪያቸው የሚገልጡበት ቦታ ሲያስፈልጋቸው በነጻ ይሰጣቸዋል። ያለ አግባብ የተነጠቀ ቅርስና ንብረት ቢኖራቸው ለማስመለስ መብት አላቸው።
እግዚአብሔር እንትራ በመከራ ጊዜ።
ከዚህ በኋላ ቆስጠንጢኖስ የመላው ሮም ገዥ በሆነበት ወቅት ለቤተ ክርስቲያን መብት ሰጥቶ ነበር። ከመብቶቹ መካከል የሚከተሉት ይጠቀሳሉ።
እግዚአብሔር እንትራ
ቤተ ክርስቲያን ከግብር ነጻ እንድትሆን፣ ከመንግስት ገቢ ላይ ቤተ ክርስቲያን የተወሰነውን ተካፋይ እንድትሆን፣ ለተ እሁድ የክርስቲያኖች የበዓል ቀን እንድትሆንና በግዛት ውስጥ ስራ እንዳይሰራባት፣ ከክርስቲያን ወገን በሕይወትም ሆነ በሞት ንብረቱ ለቤተ ክርስቲያን አውርሳለሁ ካለ ቤተ ክርስቲያን የመውረስ መብት ይኖራታል። ወንጀል ነክ እስካልሆነ ድረስ በክርስቲያኖች መካከል ለሚነሳው አለመግባባት መፍትሄ እንዲያገኙ ለኤጲስቆጶሳቱ ዳኝነት ሰጥቷቸዋል የሚሉት የሚጠቀሱት ናቸው።
አደዱ ጸብና ክርክር እንዲወገዱ እዚህ አብሔር እንጥራ እምነትን ከ
በጥቅላላው ቤተ ክርስቲያን ወንጌልን ያወጀች ጉዟን እንድትቀጥል እርዳታ ያደረገላት ቆስጠንጢኖስ ወልደ እሊኒ ነው። ከዚህም በተጨማሪ ክርስትና የመንግስት ሃይማኖት እንድትሆን በሕገ መንግስት ውስጥ አስፍሮ ነበር። ከዚህም ሌላ ቆስጠንጢኖስ ለቤተ ክርስቲያን ብዙ ውለታ ውሎላታል። ቤተ ክርስቲያን ውለታውንም ስታስበው ትኖራለች። ከሰራቸውም በጎ ስራዎች መካከል የሚላኖ ውልና በኋላም በአሪዮስ ምክንያት በተነሳው የቤተ ክርስቲያን የውስጥ ብጥብጥ ቤተ ክርስቲያን ጉባኤ ሰርታ ቀጥተኛውን የሃይማኖት ትምህርት ከሌላው ለይታ እንድታስተውቀው እንጂ እንዳትከፋፈል ጉባኤው እንዲታሰብ ያደረገው ጥረትና ለጉባኤው ተሰብሳቢዎችና አባቶች ያደረገው ጠባይና ትህትና እንዲሁም ለቤተ ክርስቲያን ቅርስና ቅዱሳን መካናት ካለው ፍቅር የተነሳ ጌታ በተወለደበት በቤተልሔም በጎልጎታ ህንጻ ቤተ ክርስቲያን በዘመኑ ማሰራቱ ተጠቃሾቹ ናቸው። በመጨረሻም በተወለደ በ54 ዓመቱ ግንቦት 22 እሁድ ዕለት በ337 ዓመተ ምህረት ስልጣንን በያዘ በ31 ዓመቱ አረፈ። እናቱ ንግስት ሌኒን በተመለከተም በመግቢያችን ላይ እንዳየነው የተባረከች ክርስቲያናዊ ነበረች። እርሷም እንደ ልጇ ለቤተ ክርስቲያን በጎ ስራዎችን እየሰራች ብዙ አስተዋጽኦ ማድረጋለች። ይሄውም በታሪክ እንደሚታወቀው ጌታ በመስቀል ተሰቅሎ ከሞተ በኋላ በመስቀሉ የታሹ በሽተኞች ይድኑም ነበር። ክርስቶስን የገደሉ ሰዎችም ይህ ተአምር እንደ ተቃጥ መስሏቸው በቆሻሻ ማፍሰሻ ቦታ መስቀሉን ጣሉት። ጊዜ ብዛት የተነሳም በሙሉ የከተማው ህዝብ የሚጥለው ቆሻሻ እንደ ኮረብታ ሆኖ ከ300 ዓመታት ያላነሰ የቆሻሻ መጣያ ሆኖ ሲኖር፣ ክርስቲያኖች ስለ መስቀሉ ባነሱት ጥያቄ ምክንያት በ327 ዓመተ ምህረት ንግስት እሌኒ ወደ ኢየሩሳሌም ሄዳ መስቀሉን ከተቀበረበት አውጥቷለች። በመጨረሻም ንጉስ ቆስጠንጢኖስና እናቱ ንግስት እሌኒ በሰሯቸው ክርስቲያናዊና ሐዋርያዊ ተግባር ቤተ ክርስቲያን ስታስተውሳቸው ትኖራለች። እነዚህ ለቤተ ክርስቲያን ታላቅ ውለታን ያሉ ወገኖቻችንን የረዳቸው እግዚአብሔር እኛንም በበጎ ስራችን አጽንቶ ለቤተ ክርስቲያን ባለውለታ እንዲሆን እግዚአብሔር በቸርነቱ ያስበን። የመስቀሉ በረከትም በሁላችን ላይ ይዋል ይደርብን።
እግዚአብሔር እንትራ በመከራ ጊዜ ያድናልና ካዘንከት ታዜ ጋሻና ጦሬ